የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። ዛሬ ማክሰኞ ሐምሌ 23 2011 ዓመተ ምህረት ነው። የምሽቱን ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
የአረንጓዴ አሻራ ፕሮግራም በመላው ኢትዮጵያ
የድሬዳዋውን የሰማችሁት ልዩ ቅንብር አለን።
ኢትዮጵያ እንዴት ናት?
እዚህ ወንዶገነት የምትባል ከተማ ውስጥ ነኝ። ወንዶገነት ባሻ የምትባል ከተማ ውስጥ ዛሬ ያው ተረጋግቷል። ከግጭቱ በኋላ አሁን ጠባቂዎች አሉ።
በእለፍ ተቀደም በስልክ የጠየቅነው ወጣት ነው።
ርቁኜ ሳለው ጎኔ ያለ ይመስለኛል። ቤት እንደምወድ ቤት እንደማፈቅ ማን ይረዳልኛል
ሄለን በርሄ ለጋቢና አድማጮች የሙዚቃ ምርጫ አላት። ፕሮግራሙን በመምራት ነው ጽዮን ግርማና
ኤደን ገረመው አብረናችሁን ቆያለን።
በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከአለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናስደምጣችሁ።
ለዜናው ተመልሼ መጥቻለሁ። በአገሪቱ ተሰራጭቶ የነበረውን የኮሌራ ወረርሽኝ መቆጣጠር ቢቻልም አልፎ አልፎ በአዳዲስ አካባቢዎች በሽታው የተከሰተ መሆኑን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ገለጸ። ኢንስቲትዩቱ እንደገለጸው የኮሌራ ወረርሽኝ አዲስ ከተከሰተባቸው የኦሮሚያ ሁለት ክልሎችና ዞኖች በቦረናና ምስራቅ ሐረርጌ በስተቀር በሌሎች የሀገሪቱ ክፍሎች ከሞላ ጎደል በቁጥጥር ስር ማዋል ተችሏል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ምክትል ዳይሬክተር ዶክተር በየነ ሞገስ ዛሬ በመስሪያ ቤት ቸው በሰጡት መግለጫ መሰረት የኢቦላ ወረርሽኝ ወደ ኢትዮጵያ እንዳይገባ እንዲሁም በበሽታው የተያዘ ሰው ቢኖር ለማከም እንዲቻል የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የቅድመ ዝግጅት ስራዎችን ሲያከናውን መቆየቱን ገልጸው የኢትዮጵያ የህብረተሰብ ጤና ኢንስቲትዩቱ ዓለም አቀፉን የጤና ደንብ መሰረት በማድረግ ከኮንጎ የሚመጡ ተጓዦችን የሰውነት ሙቀት በመለካት የመለየት ስራ ያከናወነ ይገኛል ብለዋል። በቀጣይም ጤና ተቋሙ በዓለም ጤና ድርጅት አዋጅ መሰረት የቅድመ መከላከል ተግባራትን አጠናክሮ እንደሚቀጥል ተናግረዋል። ዘገባውን ያደረሰን ሙክታር ጀማል ከአዲስ አበባ ነው። የታንዛኒያ ፖሊሶች ለሀገር ውስጥና ለዓለም አቀፍ ጋዜጠኞች የሚዘገበውን ጋዜጠኛ ኤሪክ ካቤንዴራን ማሰራቸውን አረጋገጡ። ጋዜጠኛውን የያዝነው ስለ ዜግነቱ ጉዳይ በተያያዘ ለጥያቄ ፖሊስ ጣቢያ ቀረብ ተብሎ ስላልቀረበ ነው ብለዋል የዳሬ ሰላም ልዩ ዞን አዛዥ ላዛሮ ማምቦሳ። ፖሊሶች ትላንትና ሰኞ ጋዜጠኛው ያለበትን አናውቅም በማለታቸው ተጠልፏል የሚል ስጋት ተፈጥሮ ነበር። ያንን ተከትሎ ነው መታሰሩን ያረጋገጡት። የጋዜጠኛው ቤተሰቦች ለቪኦኤ የስዋሂሊ አገልግሎት በሰጡት ቃል የተወለደው ታንዛኒያ፣ የተማረውም ዳሬ ሰላም ዩኒቨርሲቲ እንደሆነና እድሜ ልኩንም የኖረው እዚያ መሆኑን ገልጸዋል። የሰሜናዊ የመን ውስጥ ሳውዲ አረቢያ መራሽ ወታደራዊ ጥምረት በአንድ ገበያ ላይ ባደረሰው የአየር ጥቃት ቢያንስ 10 ሰዎች ሲገደሉ ከ20 የሚበልጡ ደግሞ መቁሰላቸው ተገልጿል። ይህን ያስታወቁት ሐኪሞችና የሁቲ ሽምቅ ተዋጊ የዜና ማሰራጫዎች ናቸው። ትላንትና ሰኞ ሚሳኤሎቹ ሳዓዳ ክፍለ ግዛት በሚገኘው አልታቤት ገበያ ላይ የተተኮሱበት ዓላማ ቀድሞ አማጽያን ሁቲዎች በሳውዲ አረቢያ ካምፕ ላይ ላደረሱት ጥቃት በቀል እንደሆነ ነው የተመለከተው። ይሁን እንጂ የሳውዲ መራሹ ጥምረት ቃል አቀባይ በሰጡት ቃል የሚቃወማቸውን የመናውያን ለመበቀል ገበያው ላይ የሚሳኤል ጥቃቱን ያደረሱት እራሳቸው ሁቲዎች ናቸው ሲሉ መልሰው ወንጅለዋል። በኢራን የሚደገፉት የሁቲ አማጽያን ከጥምረቱ ኃይሎች የሚደርሱባቸውን ጥቃቶች ለመበቀል ሳውዲ ግዛት ውስጥ በሚገኙ አውሮፕላን ጣቢያዎችና ወታደራዊ ኢላማዎች ላይ የሚሳኤል ጥቃቶችን እያፋፋሙ ናቸው። ቀጣዩ ዘገባ ወደ ቻይና እና አሜሪካ ግንኙነት ይወስደናል። የዩናይትድ ስቴትስ እና የቻይና የንግድ ድርድር እየተቀረበ ባለበት በአሁኑ ሰዓት ፕሬዚዳንት ዶናልድ ትራምፕ ስምምነቱ ከመጪው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ በኋላ እንዳይሆን ቻይናን ማስጠንቀቅ ይዘዋል። የንግድ ስምምነቱ ዘግይቶ ቢከናወን ወይም በምርጫው ዋዜማ ቢሆን ውጤቱ በሚያረካ ደረጃ አይሆንም ብለዋል ፕሬዚዳንቱ። ዛሬ በትዊተራቸው ገጻቸው ላይ ባወጡት ቃል ቻይና ስምምነቱን ካዘገየች በምርጫ አሸነፍኩ እንደሆን ወይም ሳሸንፍ የሚያገኙት ስምምነት አሁን ከምንደራደርበት ውል ይበልጥ የጠነከረ ይሆናል ወይም ጨርሶ ስምምነት ላይ ላንደርስ እንችላለን ማለታቸው ተጠቅሷል። ፕሬዚዳንት ትራምፕ ይህንን ያሳሰቡት የዩናይትድ ስቴትስና የቻይና ባለስልጣናት ሻንጋይ ውስጥ ተሰብስበው ድርድሩን ለማንቀሳቀስ እየሞከሩ ባሉበት በአሁኑ ወቅት ነው። ሁለቱም ወገኖች ከስብሰባው ትልቅ ውጤት እንዳይጠበቅ ለመከላከል እየሞከሩ ነው። በዚህ በያዝነው በአውሮፓውያን 2019 ዓ.ም አፍጋኒስታን ውስጥ የመጀመሪያው አጋማሽ በመንግስቱና በኔቶ መራሽ ወታደሮች የተገደሉት የሀገሩ ሲቪል ቁጥሮች በታሊባን ከተገደሉት ይበልጣል ሲል የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት ድርጅት የአፍጋኒስታን ምሽን ትላንት ሰኞ ባወጣው ሪፖርት በተጠቀሰው ወቅት በሀገሪቱ መንግስትና በዓለም አቀፍ ኃይሎች የተገደሉት ሰዎች ቁጥር 717 መሆኑን ጠቅሰው ይህ አሃዝ አምና በተመሳሳይ ጊዜ ከነበረው 31% የሚበልጥ መሆኑን ጠቁመዋል። በንጽጽር በዚያ ወቅት በታሊባንና በሌሎች አክራሪ እስላማዊ ቡድኖች የተገደሉት ቁጥር 531 መሆኑንም ሪፖርቱ አስታውቃል። የሆንግ ኮንግ አፍሪካ ዲሞክራሲ ተቃውሞ ዛሬ ወደ ከተማዋ የባቡር መጓጓዣ ተዛምቶ ተሳፋሪዎች ከባቡር ለመውረድ ተቸግሯል። በአንዳንድ የባቡር ጣቢያዎች አገልግሎት ሙሉ በሙሉ ወይም በከፊል ተቋርጦ ተጓዦች ለረጅም ጊዜ ተሰልፈው መጠበቅ እንደነበረባቸው ወይም ደግሞ በአውቶቡስ ወደ ሌሎች ጣቢያዎች የተወሰዱበት ሁኔታ እንደነበረ ነው የተዘገበው። አድማጮች፣ ለሰዓቱ ያዝናኑን ዜና ጨርሰናል። ከቀጣይ ጋቢና ቪኦኤ ፕሮግራሞች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ኤደን ገረመው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ ቀዳሚው ዘገባችንና ዝግጅታችን ነው የምናልፈው።
በትላንትናው ዕለት በተደረገው ብሔራዊ የአረንጓዴ አሻራ ቀን 353,633,660 ችግኝ መተከሉን የአረንጓዴ አሻራ ቀን አስተባባሪ ኮሚቴ አስታውቋል። ኢትዮጵያውያን አንድ ሆነው ከተነሱ ካሰቡበት ሳይደርሱ አይመለሱም ብሏል ጠቅላይ ሚኒስትር አብይ አህመድ። አያይዘውም ውድ ኢትዮጵያውያን ወገኖቼ፣ ስለማይበገረው ጽናታችሁና ሁሉም ማድረግ ስለሚችሉ አስደናቂ አቅማችን በተለየ አክብሮትና ፍቅር እጅ ነሳለሁ ብለዋል።
ከዚሁ ጋር በተያያዘ በድሬዳዋ ከተማና ገጠር ቀበሌዎች በአጠቃላይ 260 ሺህ ገደማ ችግኞች መተከላቸውን ያስተዳደሩ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ እዝቅያስ ታፈሰ አስታውቀዋል። አብዛኞቹ ችግኞች በግልና በመንግስት ፓርኮች የተተከሉ ሲሆን አዲሱ ምክትል ከንቲባ አቶ አህመድ መሐመድ ቡህ ቤት ለቤት በመዘዋወር ለግለሰቦች ያደሏቸውን ጨምሮ ከፊሎቹ ችግኞች የተተከሉት ደግሞ በግለሰቦች ግቢ ነው። እንደ ድሬዳዋ ሞቃታማ አየር ያላቸው ከተሞች ግን መንገዶቻቸው ዛፎችን ይሻሉ ይለናል አዲስ ቸኮል ባደረሰን በዚህ ዘገባ። በዚህ ረገድም ድሬዳዋ አስቀድሞ ጥሩ ስም ነበራት። አርቲስት አበራ ለማ ለግማሽ ክፍለ ዘመን በላይ እድሜ ባስቆጠረው ባለጋሪው በተባለ ዘመን ተሻጋሪ ስራቸው ስለ ከዚራ እንዲህ ያሉትንም በመነሻነት አጣቅሶ ዘገባ ያስደምጠናል።
የሷ ቤት ወዲያነ ወደ ለገሃር የኔ ቤት ወዲን ሸጋው ገንደ ቆሬ ጋሽ ባለጋሪ ብዙ ብዙ ብረት ፍቅርየን ይዘሃት በከዚራ ጥላውስር በከዚራ ጥላውስር በከዚራ ጥላውስር በከዚራ ጥላውስር ባለጋሪው ባለጋሪው
የኢትዮ ጅቡቲ ምድር ባቡርን የገነቡት ፈረንሳውያን ሰፈር የነበረው ከዚራ በፕላኑና በመንገድ ዳር ዛፎቹ በየዘመኑ ብዙዎች አዚመውለታል። ያ ብዙ የተባለለት ከዚራ አሁንም ግርማ ሞገሱን ባያጣም በርጅና የተነቀሉና የደረቁ ዛፎች እንዲሁም ለኤሌክትሪክ ደህንነትና ለሌሎች ምክንያቶች ሲባል በሚቆረጡ ዛፎች የተነሳ በከዚራ መንገዶች መሄድ ሙሉ በሙሉ በጥላ ስር መሄድ መሆኑ ቀርቷል። ይህ ግለሰቦችንም ተቋማትንም በቁጭት ያነሳሳ ነበር። ከዚራ ተወልዶ ያደገው ዋለልኝ መኮንን ሁሉንም የከዚራ ካባይ ባይሆን ተወልዶ ያደገባትን መንገድ ዳር ወደ ቀድሞ መልኳ ለመመለስ ላለፉት 9 አመታት በግሉ ብዙ ጥረት አድርጓል።
ከዚራ ውስጥ ድሮ ተወልደን ያደግንበት አካባቢ ምንም ፀሐይ መጥቶን አያውቅም። ስንላክም በጥላ ስር ነው። ትምህርት ቤት ስንሄድም በጥላ ስር ነበር። ግን ያ ከተወሰነ ጊዜ በኋላ በአያያዝ ችግር የዛፎቹ በወደቁበት ምትክ የሚተክል ሲጠፋ በቁጭት ነው የጀመርኩት። ስለ ዛፍ መትከል ምንም አላውቅም። መጀመሪያ አካባቢው ማጽዳት ጀመርኩ። ከዛ ምን ላድርገው ስል መልሼ ያገኘሁትን መትከል ጀመርኩ። በሂደት ነው እኔ አትክልተኛ የሆንኩት። ስጀምር ምንም አላውቅም። እዚህ ቦታ ላይ ነው አትክልተኛነትም የተማርኩትም ያወቅኩትም። እና ከቤተሰቤ ውጪ ማንም ይደግፈኝ አልነበረም። ራሱ ጎረቤቶቼም ጓደኞቼም ማንም እንትን እንደ ወረት ነገር ነበር የሚያውቅ። እና አሁን 10 አመት አልፏቸዋል። ይኸው ትልቅ ዛፎች ሆነዋል።
ዋና መጠመጫው እዚሁ ከዚራ የሆነው የኢትዮጵያ ቀይ መስቀል ማህበር ድሬዳዋ ቅርንጫፍም የከዚራን ጥላ ለመመለስ ከ2009 ዓ.ም ጀምሮ ከ1000 በላይ ችግኞችን በመንገድ ዳር እንደተከለ ተወካይ ኃላፊው አቶ ከተማ ተሰማ ይናገራሉ።
በድሬዳዋ እኛ ይሄንን ስራ የጀመርነው ከ2009 ዓ.ም ጀምሮ ነውና ከዛ ጊዜ ጀምሮ የወጣት በጎ ፈቃደኞችን በማስተባበር ከየትምህርት ቤቱ በእኛ ስር በማድረግ በየሳምንቱ ቅዳሜ ሁልጊዜ የችግኝ ተከላ ፕሮግራም አለ። በዚህ መሰረት አንደኛ የከዚራን ሙሉ የእግረኛ መንገድን በማስዋብና ችግኞችን በመትከል እንደዚሁም ወደ በተለምዶ ዲፖ የሚባለው አካባቢ እንደዚሁ ተክለናል። ለጋሪ አካባቢ እንደዚሁ ተክለናል።
ቀይ መስቀል የችግኞችን መከለያ እንጨቶችን ከፈቃደኛ ኮንትራክተሮች፣ ችግኞችን ደግሞ ከግብርና ቢሮ በነጻ በማግኘት እንዲሁም ችግኞችን በቋሚነት የመከባከብ ኃላፊነቱን ከበጎ ፈቃደኛ አባላት በነጻ በማግኘት 4.5 ሚሊዮን ብር ይፈጀ ነበርን። የመንገድ ዳር ችግኞች ተከላና መከለያ አጥር ስራ በ400,000 ብር ብቻ እንደሰራ ተወካይ ኃላፊው አቶ ከተማ ይናገራሉ። በግለሰቦችና በፓርኮች እንደሚተከሉ ችግኞች ቋሚ ተንከባካቢ የሌላቸው የመንገድ ዳር ችግኞች እጣ ፈንታቸው ብዙ ጊዜ መነቀል፣ መቆረጥ ወይም መድረቅ እንደሆነ በተደጋጋሚ የሚታይ ነው። ከሁለት ዓመት በፊት በቀይ መስቀል አማካኝነት በመንገድ ዳር ከተተከሉት 1000 ችግኞች መካከልም 80% እንደጸደቁላቸው አቶ ከተማ ይናገራሉ። ለጎዳና ተዳዳሪዎች፣ ያምሩ ህመማን፣ እንስሳትና ህፃናት ተጋላጭ የሆኑትን የመንገድ ዳር ችግኞች ማሳደግ ከባድ ከመሆኑ አንጻር ይአሃዝ እንደ ስኬት እንደሚያዩት አቶ ከተማ የሚገልጹት ችግኞች አጀንዳ ከመሆናቸው በፊት በችግኝ ተከላ ብዙ ጊዜና ገንዘብ ያወጡት ወጣት ዋለለኝና ቀይ መስቀል ማህበር በአገር አቀፉ ተነሳሽነት ደስተኛ መሆናቸውን ገልጸው ዘመቻው ግን ከክፍተት የጸዳ አይደለም ይላሉ።
አይተው ከሆነ ወደ ራስቴላ አካባቢ ስትሬት የተከለው እኛ ነን። ያንዱ ችግኝ ዋጋ 1000 ብር ነው። ከሌላ አካባቢ ያመጣ ነው፣ ከቢሾፍቱ ማለት ነው። ችግኛው በጣም ውድ እየሆነ መጣልና እኛም ሆነን ሌላውም አካል ችግኞችን እያዘጋጀ እያፈላ ለተከላ ዝግጁ ማድረግ አለበትና ዞሮ ዞሮ እንደምንለው ወደፊት ይሄን ስራ ለማስቀጠል የቅንጅት ስራ ያስፈልጋል። በከተማ ደረጃ የሚቋቋም አንድ ስትሪንግ ኮሚቴ ኖሮ ከተለያየ መሳይት ተጣጥቶ ሁሉም ይበክሉን አስተዋጽኦ ቢያደርግ ከተማችንን መቀየር ይችላል።
ወጣት ዋለለ በበኩሉ ለ9 አመት ሰፈሩን ወደ ቀድሞ መልኳ በመመለሱ በብዙዎች የተደነቀ ቢሆንም አስፈላጊው ድጋፍ አለማግኘቱና በትላንት ነው ዘመቻም አስተዋሽ ማጣቱ እንዳሳዘነው ይገልጻል።
የሚታወቅ ቦታ ሆኗል። ምሽቶችን እንደሰበት ብዙ ሰዎች መጥተው ማልፍት ቦታ ነው። ነገር ግን ተቸግሬ ነው እየሰራ ያለሁት። ኢቨን አሁን 9 አመት የቤተሰብ ነው ነበር ማጠጣው። የቤታችን ውሃ ተቆርጧል። አንድ አመት ሙሉ ውሃ የለኝም። ይያችንሽ እንትኛ ትክክለታት ሰጥተን ይሄ አሁን ትላንት በአገር አቀፍ ደረጃ የተደረገው ነገር መነሳሳቱ እኔ ምን ያህል ነፍሴን ፋሲት እንዳደረግ ያደረገኝ ማለት ነው። ለምን ለረጅም ጊዜ ያንተ ብቻ መስሎ የሚታይ ነገር የብቻ መስል ነገር ሰዎች ወይም በአገር አቀፍ ደረጃ ትኩረት ሰጥቶት እንደዚህ ትልቅ ስራ ተደርጎ ሲሰራ ሳይ እኔ ትላንትና ለእኔ ትልቅ ቀን ነው። ልክ እንደ ልደት ያከበርኩ ቀን ነው። ነገር ግን ብዙ ችግር አለ። ዛፍ መትከል በዘመቻ ብቻ የሚሰራ ስራ አለ። እኔ ለአንዱ በአንዱ ብቻ ሰርቼ የጨረስኩ ስራ አለም። 9 አመት 10 አመት ማለት ቀላል ነገር አለ። ያን ሰው ድሜ ነው።
ወጣቱ አለልኝ ካስተዳደሩ አስፈላጊውን ድጋፍ ካገኘ ሌሎችን ከዚራ መንገዶችንም በኃላፊነት ተረክቦ ሊያለማ ችግኞችንም አፍልቶ በማቅረብ ያቀርበው ተጥረቱ ሊቀርፍ እንደሚችል ይናገራል። ድሬዳዋ ከጎርፍ ተጋላጭነቷና ከሙቀታማነቷ አንጻር ከየትኛው አካባቢ በላይ አረንጓዴነትና የችግኝ ተከላ እንደሚያስፈልጋት የተናገሩት አዲሱ ምክትል ከንቲባ አቶ አህመድ መሐመድ ለዚህም ትኩረት እንደሚሰጡ በትላንትናው ዕለት ችግኝ ተከላ ሳካይሩ ተናግረው ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
Hello Jibjiga, hello Goday, hello Qabri Dahar, hello Dagaxbu, hello Diridabe, hello Shini. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
አድማጮች እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። አይጠቅሙም ተብሎ የተጣሉ ቁሶችን መልሶ ለጥቅመዋል እያበበ ያለ የሙያ ዘርፍ ነው። በደቡብ አፍሪካ በዚህ ስራ ላይ የተሰማሩ ወጣቶች የከተሞችን ኢኮኖሚ እየደጎሙ ይገኛሉ። ስራው ግን የራሱ ልፋት አለው። ሀብታሙ ስዩም ስለ ጉዳዩ የሚነግረን የአኒታ ፓውልን ዘገባ ወደ አማርኛ መልሶታል።
አንድ ሰው አይጠቅምም ብሎ ወረወረው ለሌላኛው የዕለት እንጀራ ይሆናል። ይህ ንግግር ከአባባል በላይ መሆኑን የሚያሳይልን ሉያንዳ ላትሻው ነው። ሉያንዳ በደቡብ አፍሪካ ጆሃንስበርግ ከተማ ካሉ ቆሻሻ ለቅመው ለድጋሚ ጠቀሜታ ከሚሸጡ 9000 ሰዎች መካከል አንዱ ነው። እንዝራ ላለፉት 9 ዓመታት ሰርቷል። የሥራው ርባና ላቅ ያለ ነው። እንዳጥኞች ግምት ከሆነ ደቡብ አፍሪካውያን ተጠቅመው ከሚጥሏቸው ማሸጊያ ቁሶችና ወረቀቶች 90% የሚሰበሰቡት ሉያንዳን በመሰሉ ሰዎች ነው። ይህን በማድረጋቸው የከተማ መስተዳድሮች ለቆሻሻ ማብለያ ስፍራዎች ያወጡት የነበረውን 52 ሚሊዮን ዶላር እንዲያተርፉ አድርጓቸዋል። የዓለም አዲስ የሥራ መንፈስ ሚሊዮን ነው። ዶክተር ሚላኒ ሳምሶን ከዊትዋተር ሳንድ ዩኒቨርሲቲ
We find reclaimers in just about every post-colonial city.
የተጣሉ ቁሶችን ለዳግም ጥቅም የሚያውሉ ሰራተኞችን በሁሉም ድህረ ቅኝ ግዛት ከተሞች እናገኛለን። ይህ ጉዳይ ተፈጠረው የተራራቀ የገቢ ልዩነትን ተከትሎ ነው። በአንድ በኩል ሀብታም ከመሆናቸው የተነሳ አሁንም ዋጋ ያለውና በስራ ላይ ሊውል የሚችልን ነገር የሚጥሉ ሰዎች እናገኛለን። በሌላ በኩል ደግሞ በጣም ደሀ ከመሆናቸው ሌሎች ሰዎች የጣሉትን ቆሻሻ አስተሰውና ፈልገው የተጣሉትን ቁሶች ለኑሯቸው መደጎሚያ የሚያደርጉ ሰዎች እናገኛለን።
ሉያንዳ በባንኪንግ ዘርፍ ትምህርት እየተማረ ነበር። ሆኖም ሀቅም ስላነሰው ትምህርቱን መጨረስ እንደተሳነው ይናገራል። በመስራት ላይ ያለውን ስራ ዋጋም ተገንዝቤያለሁ ይላል።
We literally subsidizing the community and
ማህበረሰቡና የከተማ አስተዳደሮችን በእውነቱ እየደጎምን ነው ማለት ይቻላል። አንድ ቆሻሻ ለቅሞ ለመልሶ ስራ የሚያበቃ ሰው በአማካይ በየቀኑ 200 ኪሎ ግራም ግሳንግስ ይለቅማል። በ9000 ካባዛው ወደ 2 ሚሊዮን ቶን ይሆናል። ይሄ እንግዲህ በአንድ ቀን የሚሰበሰበው ነው። ይሄ ብዙ ወደ ቆሻሻ ማብለያ ስፍራዎች ሊጋዙ የነበሩ ቁሶችን ለመልሶ ጥቅም ዘርፍ ያውላል። ስራው ግን አድካሚ ነው፣ ጽዱም አይደለም። አንዳንድ ጊዜ ደግሞ አደገኛም ነው። ሰዓታቱ ፈታኝ ናቸው። አንዳንዴ በዚህ ስራ ላይ የተሰማሩ ወገኖች አስደንጋጭ ነገሮችን ሊያገኙም ይችላሉ። አውራ ጣት አግኝቻው ቃለሁ። እንደተለመደው ያገኘሁት አንድ ፌስታል በፍጥነት ከፈትኩት። በውስጥ ያየሁት ነገር አዘለለኝ። ቀኔም ሙሉ በሙሉ ነው ያበላሽብኝ። የቆሻሻ ቅርጫቱን ዘጋው፣ ጋሬን እየጎተትኩ በቀጥታ ወደ ቤቴ አመራው ነው ያለው። ከቆሻሻ መሃል ጠቃሚውን ለይቶ ለሥራ በመዋል ዘርፍ የተሰማሩ ደቡብ አፍሪካውያን ማህበር በመመስረት ዕውቅና ለማግኘት እየጣሩ ነው። ኢቫ ሞኩይና የማህበሩ ሰብሳቢ ናት። በስራው እንደምትኮራ ትናገራለች።
የኔ አካባቢ ንጹህ የሆነው በእኔ ምክንያት ነው። ዙሪያ ገባው ንጹህ ነው። ስራዬን ወደዋለሁ፣ እኮራበታለሁ። ሰዎች ዝቅ ሊያደርጉኝ ቢሞክሩም ቆሻሻ ለመልሶ ጥቅም የሚያውሉ ሰዎችን ሰንደቅን ማውለብለብን ግን ቀጥላለሁ።
ዶክተር ሜላኒ ሳምሰንን በድጋሚ እናምጣቸው። እሳቸው ያደረጉት ጥናት አይን ከፋች እንደሆነ ይናገራሉ።
And what I learned from them is how that informal work
ከነሱ የተማርኩት ነገር ኢመደበኛ የሆኑ ስራዎች በተለይ ደግሞ ቆሻሻ ለመልሶ ጥቅም የመዋል ዘርፍ ትልቅና አትራፊ የሆነውን ኢንዱስትሪ እንዴት ከስር ሆኖ እንደሚደግፉት ነው። ስለ ኢኮኖሚ የምናስብበትን መንገድም መለወጥ እንዳለብን አስተምሮኛል።
በዚህ ዘርፍ የተሰማሩትም የሚናገሩት ይህንኑ ነው። ለችግሮች የተለየ አተያይ ያስፈልጋል። አብዛኞቹ የተጣሉ ነገሮችን እንደ ቆሻሻ ሲመለከቱ፣ እነሱ ግን እንደ መልካም እድል ይቆጥሩታል። ዓለማቸውን በትንሹም ቢሆን የሚያጸዳ መልካም ነው።
ብላሻንጉል
ሀብታሙ ስዩምን እናመሰግናለን። ተከታዩ ቅንብር ደግሞ የጽዮን ግርማ ነው። በተለያዩ ስራ ላይ የተሰማሩ ወጣቶችን ሀገር እንዴት ነው ስትል በስልክ ጠይቃቸዋለች።
ወጣት ነኝ። ያው አሁን እኔ ያለሁት እባላለሁ።
እሺ፣ የት አካባቢ ነዎት?
እና እዚህ ወንዶ ገነት የምትባል ከተማ ውስጥ ነኝ። ወንዶ ገነት ባሻ የምትባል ከተማ ውስጥ ነኝ።
ዛሬ እንዴት ነው ወንዶ ገነት የከተማ ሁኔታ? ተረጋግቷል ወይስ ከዚህ ቀደም ግጭት ነበርና ዛሬ እንዴት ነው? ምን ይመስላል?
ዛሬ ያው ተረጋግቷል። ከግጭቱ በኋላ አሁን ጠባቂዎች አሉ፣ ፈጥኖች። አሁን በዚህ ሰዓት ፈጥኖች የሚባሉት አሉ። እነሱ ጠመንጃ ይዘው ስፔሻሊ ባሻ የምትባል ከተማ ውስጥ ስለ አሉ ጸጥታው ሰላም ነው። ከ11 ወዲህ ምንም አይነት ችግር የለም። ህብረተሰቡ ያው በሰላም እየሰራ እየገባ ነው። ከምሽት 4 ሰዓት በኋላ እንደፍጣሪ የለም እነዛ ፈጥኖች እንደፍጣሪውን አይፈቅዱም እና አሁን ሰላም ነው።
አሁን ክረምት ስለሆነ የክረምት ወቅት በመሆኑ ትምህርት ቤት ተዘግቷልና ትምህርት ቤት እንግዲህ ክፍት ነው ወይ አይባልም። ግን ስራ፣ የመንግስት ስራ፣ መደበኛ ስራ፣ ንግድ እንቅስቃሴ ተመልሷል ወደ ቦታው?
አዎ ተመልሷል። የግሉም ተመልሷል፣ የመንግስትም ተመልሷል። ተመልሷል ሁሉም ነገር በቀድሞ ሁኔታ እየተሰራ ያለበት ሁኔታ ነው አሁን ያለው።
በለፍ ተቀደም ዝም ብዬ እንዴት ነው ሀገር እንዴት ነው ሰላም ነው ወይ ተረጋግቷል ወይ ምን ያስባሉ ስለ ሀገሮት ልልን የደወልኩት? ወጣት ኖት?
አዎ ወጣት ነው ባለ።
እስቲ መጀመሪያ ማልበል የት አካባቢ ኖት?
እኔ ምን ነው ቤተል አካባቢ ነው።
ስሞትን ማልበል?
ንጉሱ ባላለሁ ቤተል አካባቢ ነው የምኖረው።
በምንድን ስራ ነው የሚተዳደሩት? ምንድን ነው ሙያዎት?
ግንባታ ላይ ነው የምንሰራ።
አገር እንዴት ነው አሁን? አዲስ አበባ ከተማ ነው ያሉት እንግዲህ ቤተል አካባቢ ነው ብለውኛል። ኢትዮጵያ እንዴት ናት?
እንግዲህ ኢትዮጵያ አንዳንዴም ስንረበሽ በውስጥም ሆነ በእውነታው እንደዛ እየሆን እያለን ያው ቋሚ ነገር የለውም ማለት የተረጋጋም ነው አትይ ሰላም ነው ማትዩበት ሁኔታ ይመስለኛል። ላይ ነው
እርስዎ
አዲስ አበባ ባለው ነገር አዲስ አበባ ላይ ጋር አካባቢ የተረጋጋ ነው፣ ግን እንደ ሀገር እንደ ሀገር እንደዛ ይመስለኛል።
አሁን ሰዓቱ በተለያዩ ጉዳዮች ላይ የእናንተን አጫጭር አስተያየቶች የምንሰማበት ነው። ግርማ ተሾመ፣ አስተገደች ወርቁና ፍሬም እንዳይ ስለወጣትነት እንዲህ ይሉናል። ኤደን ገረመው ናት የጠየቀቻቸው።
አሜሪካዊው የመድረክ ሰው ኮሜዲያንና የፊልም ተዋናይ ጆ ኢሊዊስ በአንድ ወቅት ስለወጣትነት ተጠይቆ ሲናገር በህይወት ውስጥ ወጣት የምትሆነው አንዴ ብቻ ነው፣ እሱን ወቅት በጥሩ ሁኔታ ካለፍከው በቂ ነው ብሏል። እስኪ እናንተን ጠይቃችሁ ወጣትነት ለእናንተ ምን ማለት ነው?
ወጣትነት ማለት ኃይል አለ ይባላል። ይሄ ማለት አንድ መስራት ይችላል ተስፋ ሳይቆርጥ በሀገር ዙሪያ ቢሆን ነገ የሚረከበው ይህ ወጣት ነው። ኃይል አለበት፣ ተስፋ አይቆርጥም። ወጣት ኩስ ጉልበት አለው እና አዲስ ነገርም ደግሞ ያመጣለች ከቴክኖሎጂ ጋር ከሁሉም ነገር ጋር አዲስ ነገር ያመጣል ተብሎ የምጠበቀው ወጣትነት በዚህ ኃይል አረጋለሁ እንደዚህ ነገር መስራት ይችላሉ መልስነት ይሰማኛል። የሆነ ራዕይ ተስፋ ይታየኛል፣ በጣም ተስፋ ይታየኛል።
ወጣት ማለት ሁሉ ነገር የምገባው ቶሎ ሁሉ ነገር የምወስድ ትኩስ ኃይል ማለት ነው። ለሁሉ ነገር ፈጣን የሆነ ሁሉን ነገር መቀበል ይችል ንጹህ ጭንቅላት ያለ ማለት ነው። እንግዲህ
ለእኔ ወጣትነት በአግባቡ ከተጠቀምንበት በጣም ጥሩ ስቴጅ ይመስለኛል። ማለት በተክል ስመስለው አንድ ተክል ተክሎ አበባ ላይ ሲደርስ ማለት ነው። እና ወጣትነት ስቴጅ ላይ ማለት ነው ብዙ እንክብካቤዎች የሚያስፈልጉ ይመስለኛል። በዚህ ማለት አበባ ነን እያልኩሽ ነው አይደለ? ስለዚህ እነዚያ አበባዎች እንዲያፈሩ ምን ያስፈልጋቸዋል ማለት ነው? እንክብካቤ ያስፈልጋቸዋል። ፈርስትሊ እንክብካቤ ከራስ ይጀምራል፣ ራስን መንከባከብ። ሁለተኛ ደግሞ ከመንግስትም እርዳታ ያስፈልጋቸዋል ማለት ነው። ወጣት ሁሌም የሰው ልጅ በተስፋ ነው የሚኖረው። ስለዚህ ተስፈኛ መሆን አለበት እና እንችላለን የሚል ስሜት በውስጡ ማሳደር አለበት ወጣት የሆነ ሰው ማለት ነው።
እንደነገራችሁን ከሆነ ወጣትነት ውስጥ ተስፋ አለ፣ ራዕይ አለ፣ ኃይል አለ ብላችሁናል። ሁላችሁንም እናመሰግናለን።
ኤደን እናመሰግናለን። ለአድማጮቻችንም ለአስተያየቶቻቸው እናመሰግናለን። እንግዲህ አድማጮቻችን በፕሮግራማችን ላይ አስተያየታቸውን መስጠት ከፈለጉ፣ ህይወታቸውንም ስራዎቻቸውንም ማካፈል ከፈለጉ horn@voanews.com እንደዚሁም @voamharic በፌስቡክ ገጻችን ላይ አስተያየቶቻቸውን መስጠት ይችላሉ። አሁን ደግሞ ሰዓቱ
የሙዚቃ ነው። ሄለን በርሄ ለአድማጮቻችን የጋበዘችው ዘፈን አለ፣ እሱን ሰምተን እንመለስ።
ሰላም ጤና ይስጥልኝ የጋቢና የቪኦኤ የሬዲዮ አድማጮች፣ ዛሬ ምሽት እንግዲህ የምወደውና የምትወዱትን ስራ የምናገኝ መጋበዜ በጣም ደስታ ይሰማኛል። አከብራቸዋለሁ ሁሉም ከአጠገቤ ሁሌም በምትሰጡኝ ነገር አስተያየት፣ ሰፖርት በምታደርጉ ነገር ሁሉ አከብራቸዋለሁ፣ እወዳቸዋለሁ። የሚጋብዛችሁ ከጆ ዘፈን ነው። የድሮ ዘመን ላይ ያለውን ርቆ ሚሳል ነው የሚለው ነው። ያው ትንሽ መንጎራጎር አለብኝ ይመስለኛል። ርቆ ሚሳለው
ገና ያለ ይመስለኛል። ቤትን ጀምረክ ቤትን በማፈቅ ማን ይረዳልኛል ያውቅልኛል።
አድማጮቻችን ስትከታተሉ የቆያችሁት የጋቢና ቪኦኤ ፕሮግራማችንን ነበር። የዛሬው ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም #ጋቢናቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ኤደን ገረመው ነበር። ዝግጅታችንን ያቀናበረልን ሞክቢል ያበረው ነው።
ጉዟችን የሰመረ ይሁን እያልን በጀመርነው የሄለን በርሄ ሙዚቃ እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
تنن رادونی ویوی سگنتا فانو رموتی